በትላንትናው ምሽት የተጀመረው ውይይት ነው። በኢትዮጵያ የተያዘውን የተሃድሶ እንቅስቃሴ ጅምር ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን፣ ሁኔታው የፈጠራቸውን ዕድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ተወያዮች የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ሥራ አስፈጻሚ ኮሚቴ አባሉ አቶ ገብሩ አስራት፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትላንትናው ምሽት ቅንብሩ እልባት ካደረገበት ይንደረደራል። አቶ አበባው አያሌው በሁለተኛው የትኩረት ነጥባቸው ለረጅም ጊዜ ሳይደኝ ቀርቶ የነበር ያሉትን ነጥብ ያነሳሉ።
ሁለተኛ አሁንም ማነሳው ምንድን ነው? እቺን ሀገር ቆልፎ የያዘ ፖለቲካ አመራሩ በተለይ ከ1983 በኋላ ምንድን ነው ዲሞክራሲያዊ ማዕከላዊነት የሚባል ዲሞክራሲያዊ ማዕከላዊነት በስምምነት አንተ በዚህ ላይ ነው ወይ ምትስማማው? እኔ ደግሞ ምስማማው እዚህ ጋር ነው። ስለዚህ ሁለታችን የሚያስታርቅን እዚህ ጋር ነው። የጋራ ፍላጎታችን የትኛው ይሄ ነው እና አንድ የፖለቲካ ፍላጎት ያላቸው ሰዎች ተሰብስበው ምንድን ነው ሲያደርጉት የነበረ? አይ አገሪቱን የምንገዛው በዚህ መንገድ ነው። አገሪቱን የምናስተዳድረው በዚህ መንገድ ነው። ለግለሰብ እንደገና ደግሞ ለፖለቲካ ዓላማ፣ ለፖለቲካ ግብ፣ ለአዲስ አስተያየት፣ ለአዲስ ፍኖተ ርዕይ መንገድ የማይሰጥ የፖለቲካ ድርጅት ነበር የነበረ እና ይሄንን ራሱ ጥሶ መውጣትና አይ ይሄ ከሆነ አገሪቱን ሊያስማማ የሚችል ነገር ከእርቅ እንጀምር፣ መጀመሪያ ላይ የፖለቲካ እስረኞች ይፈቱ፣ እነዚህ ከተፈቱ በኋላ የሚቀጥለው እርምጃ እርግጥ አናውቀው። እንግዲህ ዶክተር አብይ ይህን ሁሉ ሲያደርጉ ምናልባት የሚገምተው ምንድን ነው? የሀገሪቱ ሁሉ ያገባኛል የሚል የፖለቲካ ኃይሎች ተሰብስበው አንድ ለሀገሪቱ ውጤት የሚያመጣ ስለ ሀገሪቱ ደግሞ ህገ መንግስት ጀምሮ ይሄ ተስተካክሎ ይሄ ተሻሽሎ ኢትዮጵያን ኢትዮጵያ ሊያሰኝ የሚችል ነገር ያመጣሉ ብዬ አስባለሁ። ወደዛ እርምጃ እየሄዱ ይመስለኛል። ሁለተኛ ግን ምንድን ነው ፊት ላይስ ያለው? አሁን እንግዲህ እንደዚህ አይነት የፖለቲካ እርምጃዎች እየተወሰዱ ምን አይነት ደግሞ ትንሽ እንቅፋትም ሊገጥመን ይችላል፣ ምን አይነት አለመግባባት ሊገጥመን ይችላል ብዬ ሳስብ ደግሞ በአንድ በኩል ከህወሓት ነው የምነሳው። እንግዲህ ህወሓት ቢያንስ ኢትዮጵያ ውስጥ ያሉ ኢህአዴግ ውስጥ ያሉ የፖለቲካ ድርጅቶችን ፈልፍሏል። ኦህዴድ የህወሓት ውጤት ነው። በኢህአዴግ የህወሓት ውጤት ነው። በአዴን የምንለውም ኢህአዴግ የሚባለው ምን ያክልም እንደ ታሪኩ ስለተሰወረ ብዙም ሰነዶች ስለሌሉም ስለማናውቀው ነው እንጂ እሱም ቢሆን የህወሓት ውጤት ነው። አሁን እንግዲህ እነዚህ ድርጅቶች ጋምቤላም ላይ ያለ፣ ሀረሪም ላይ ያለ፣ ሶማሌም ላይ ያለ የህወሓት ውጤቶች ሁነው እንግዲህ የተወሰኑት ተራመዱ፣ ወደ ተራመደ ህዝቤን ማለት ጀመረ። እንደው እርግጠኛ ሁኑን ባናወራም ደግሞ በአዴንም እንደዚሁ ህዝቤን የማለት እርምጃ መውሰድ ጀመረ። አሁን ህወሓት ምን ያክል ከነበረበት ተነስቶ የአገሪቱን ነባራዊ ሁኔታ አዲስ የሚነሱ ጥያቄዎች ግንዛቤ ውስጥ አስገብቶ ዓለም አቀፋዊ ሁኔታዎች እንደገና ደግሞ የሀገሪቱን ኢኮኖሚ በተለይ ምክንያቱም እንግዲህ ፖለቲካ ማለት ኢኮኖሚ ነው። በማለት በተለይ በአፍሪካ ከወሰድን ፖለቲካ ማለት ኢኮኖሚ ነው። ኢኮኖሚ ውስጥ እነማን ተሰለፉ፣ እነማን አሉ፣ ባለሀብቶች እነማን ናቸው፣ ይሄን ሁሉ ጠይቆ ራሱን ያሻሽላል የሚባል ድርጅት አለመሆኑ ነው እንቅፋቱ። ህወሓት አንደኛ አዳዲስ ሰዎችን አዲስ አመለካከት ያላቸውን ሰዎች ከሀገሪቱ ነባራዊ ሁኔታ ጋር ከሀገሪቱ ፖለቲካዊ ጥያቄ ጋር እኩል የሚጓዙ ሰዎች መፍጠር አልቻለም።
አቶ አበባው እንደው ደፈር ተደርጎ በማይነሳባቸውም ጊዜ መላልሰው በመምጣት በፕሮግራሞቻችን በውይይቶች ይሳተፋሉ። አመሰግናለሁ። ቀጣዩ የሙያ አጋሮ ዶክተር አንማው አንተነህ በአግባቡ ማስተዋወቅ ያለብኝ ይመስለኛል። ለመጀመሪያ ጊዜ ለውይይት ማምጣታችን ነው። ሌላ ጠቅላይ ሚኒስትር፣ ሌላ አጋጣሚ ግን ይህችኑ አገር የሚመለከት ጉዳይ ላይ እንዲህ እንዳሁኑ እንብዛም በማይሞገትበት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የከፍተኛ ተቋማት መምህራንን ሰብስበው ባነጋገሩበት ወቅት ቀደም አይሞገትም ባልኩት አጋጣሚ ሲሞግቱ የተቀረጸ የቪዲዮ ምስል ለብዙዎች እይታ በቅቷል። ያነጋገር እንደነበረም አሁንም ድረስ የሚመለከቱ የሚጠይቁትን ለመጀመሪያ ጊዜ ሳመጣው አድማጮች እንዲረዱ ነው። አሁን ካለንበት አጋጣሚ ጋር የሚመሳሰለውን በሌላ ፕሮግራም እናወያያለን። ዶክተር አንማው ቀደም ብሎ የሶስቱንም የውይይቱ ተሳታፊዎች አስተያየት ሰምተዋል። አቶ አበባው ለአዲስ ራዕይ ስኖተር ይያሉት እድል የሚሰጥ ጎዳና እድል የሚሰጠው ጅምር የቱን ያህል ወደፊት ማራመድ ይችላል ብለው ያምናሉ? የትኞቹስ መልካም ጅምርነታቸው ይታዩታል ዘለቄታ ላለው ለውጥ?
አመሰግናለሁ። እኔ መቼም በዛ ቪዲዮ ምክንያት ይሄ ቦታ ተሰጥቶኝ ከተላላቅ ሰዎች ጋር እንዲህ ያለ መድረክ ላይ እድል ስላገኘሁ በጣም አመሰግናለሁ። እኔ አንድ ተራ ኢትዮጵያዊ እንደ ሰው የሚያስበውን ነው ሪፍሌክት ማደርገው። እኔ አሁን የተካሄደው ነገር በሙሉ ህልም መስሎ ነው የሚታየኝ። የዶክተር አብይ መምጣት አንድ ኢህአዴግ ሰው እንዳለው እሳቸው ከመመረጣቸው ከአስር ደቂቃ በፊት ማን እንደሚመረጥ ራሳቸው ባለስልጣኖቹ፣ ታላላቆቹ የህወሀት ሰዎች አያውቁም ነበር ነው የተባለው እና እንዲህ ያለ ያልተጠበቀ ነገር ነው የመጣው። ከዛ በኋላም በአንድ ንግግር ብቻ ጦርነት አፋፍ ላይ የነበረ የሚመስል ሀገር እንደገና ውሃ የተቸለፈበት እስከሚመስል ድረስ ከዳር እስከ ዳር ጸጥ ያለበት ነገር ነው ያየ ነው እና ለማመን የሚያስቸግር በየቀኑ እንደ ህልም እንደገና እውነት ነው እንዲህ ነገር እያል እየጠየቅን ነው አሁንም ያለ ነው እና በአንድ ንግግር ያንን ለውጥ ማምጣት ከተቻለ እኔ ራሴ ምንም አይነት ፕሬዲክሽንስ ምንም አይነት ወደፊት መናገር ችሎታ ያለው ሰው በሙሉ ይሄ ይሆናል ብሎ የጠበቀ ሰው ያለ አይመስለኝም። እኔ አልጠበቅኩም። ይህንን በማየት እንደገና በዚህ ሁለት ወር ውስጥ በየቀኑ የተደረጉ ነገሮችን ሳያቸው ግልብጥ ብዬ ከተስፋ መቁረጥ ስሜት ወደ ሙሉ ተስፋ ነው የተቀየርኩት። እኔ ራሴ የማናገረውም ሰው እናወራው ቢሮ ቁጭ ብለንም የትም ሆነን የምናወራው በአብዛኛው ተመሳሳይ ነው እና የአንዳርጋቸው ጽጌ መፈታት ብቻ ራሱ ያ ሁሉ ሚሊዮን ብር ለመያዝ የወጣበት ሰው እንደዚህ በነጻ ተለቆ ከሰውየው ጋር ቤተ መንግስት ገብቶ ተጨባብጦ ሲታይ ይሄ ከሆነ ሌላ የማይቻል ነገር ምን አለ ወደሚያስብል ነገር ነው የሚወስደው። በእርግጥ እንዳልኩት በየቀኑ ማየት አለብን ነገ ጠዋት ምን እንደሚሆን። እኔ ብቻ አይደለሁም እንደዛ የማስበው። አሁን ብዙ ሰው እና እንደዛ ቢሆን ምን ሊሆን እንደሚችል ማሰብ አልችልም። አሁን በተፈጠረው ስሜት ይህ ሰውዬ አንድ ነገር ቢሆን አገር አይኖርም ከዛ በኋላ ብዬ እንዳስብ ነው ያደረገኝ። ይህን ሁሉ ማድረግ ከቻለ ይሄ ሰውዬ ቅድም ብርሃኑ በግንበሰብ አትመን ብሎኛል፣ እውነቱን ነው። ግን በአንድ ሰው ንግግር በአንድ ንግግር ነው ጦርነት ውስጥ እንገባ የነበረው ወደኋላ የሄድ ነው ብዬ ነው ማምነው። እና ይሄ ከቀጠለ ተስፋ አለ። አደጋ የለም አልልም፣ ግን በጣም ብዙ ተስፋ ነው የሚታየኝ አሁን። I'm so excited. የሚቀጥለው ቀን አልፎ ቴሌቪዥን ከፍቼ ዛሬ ምን ተባለ ምን ሰራ የየመድረኩ ላይ ሲገኝ የሚለው ነገር ዛሬ ምን ይላል ብሎ ጨርሶት የለም እንዴ ካልክ በኋላ እንደገና የሚለው ነገር አዲስ ይሆናል እና ተስፋ አለኝ ነው። ግን የማይገባኝ ነገር how is it possible? እንዴት ነው ከዛ አፋኝ ነገር ውስጥ ደርሰን ወደዚህ የተሸጋገር ነው በምን ምክንያት ነው የሚለው ለማስረዳት የሚያስቸግር ይመስለኛል። በእርግጥ የእንቅስቃሴው መስዋዕትነት የተከፈለበት የኦሮሞ የአማራው እንቅስቃሴ አለ ያለ፣ ግን አሁን ደርሶ ሁሉም ሰው አልተነሳም። የነበሩ ሰዎች በብዛት እንዳሉ ናቸው እና የተወሰኑ ሰዎች ብቻ ስለተቀየሩ ብቻ ይሄ ሁሉ ፖስብል እንዴት ሆነ? አንዳንድ ሰው አይ በፕላናቸው ውስጥ የነበረ ነው መጀመሪያውንም ቢሆን ከዚህን አመት በኋላ እዚህ ላይ እንደርሳለን ብለው አቅደዋል እና ያ ጊዜ ስለደረሰ ነው የሚል አስተያየት ሊሰጡ ሞክረዋል። እንደዛ ግን አይመስለኝም። እኔ በበኩሌ እንደዛ አይመስለኝም። ምክንያቱም ዶክተር አብይ እንዲመረጥ ፍላጎት ስላልነበረ ብዙ ትግል ስለተደረገ ሲስተማቲካሊ የመጡ ሳይሆን በተፈጠረው ሁኔታ እምቢ ብለው የመጡ ስለሆነ ነው እንደዛ ምለው እና ይሄንን ማድረግ ከቻሉ ሌላ ማድረግ የማይችሉት ነገር የለም። ጊዜ ካገኙ ብዙ ለውጥ እናያለን። አንዳርጋቸው ተፈቷል። ዶክተር ብርሃኑ ነገ ጠዋት ይመጣል። ሌሎችም እንደዚሁ እነ ደንጮ መጥተዋል። ስለዚህ ታምር የሚሰራ መስሎ ነው የሚታየኝ። አም ሶ ኤክሳይትድ አባውት ኢት።
የሚያነቃቃ ስሜት ውስጥ ነኝ ብለዋል ዶክተር አንማው። መልሶቻችሁ ሌሎች ጥያቄዎች ያመነጩ ይመስላል። ፈታፈታ አድርገን ገፋና አድርግ። ዶክተር ብርሃኑ ወደ እርሶ ነው የምመለሰው። ቀደም እርሶ በኢህአዴግ ውስጥ የለውጥ አራማጁ ኃይል ብለዋል። ከዚህ ቀደም በነበረው ውይይታችን እነሱ ወደፊት ገፍተው መጥተው ከሆነ ብለዋል። ዶክተር አንማው አሁን ስጋታቸውን በገለጹበት ውስጥ እነኚህ እርምጃዎች የተናጠል ምናልባትም ፊልፊት በመናያቸው ጠቅላይ ሚኒስትር አብይ አህመድ የመጡ ከሆነ ጥያቄዎቹ ገዘፍ ብለው እንዲታዩ ያደርጋል። አቶ ገብሩ አስራት ሁለት ኢህአዴግ አለ ወይ የሚል ጥያቄ አንስተዋል። የድርጅታቸውን ተሞክሮ በትግራይ አሁንም በስር ላይ ያሉ አባሎቻቸውን ዋቢ አድርገው ዶክተር ብርሃኑ እስኪ እነኚህን ነገሮች በታትነን እንመልከት። ለለውጡ ዘለቄታ ለተባሉት ጅምሮች ዘለቄታ ከግለሰብ ያለፈ ምናልባትም ዞች የሚጋሩት ያለበትና የህብረተሰብንም የተቋሚም ሆነ ድርጅት ውስጥ ያሉ አካላትን ድጋፍ ይጠይቃልና የትኞቹን ጅምሮች ከፍ ወዳለ እርከን ማሳደግ ይቻላል? እንዴት?
ሁለት ነገር ኮመንት ላድርግ ቬሪ ብሪፍሊ። አንደኛ ቀድም ገብሩ ባነሳው እስረኞችን መልቀቅን በተመለከተ በትግራይ ውስጥ ምንም እንዲህ አይነት ነገር እየተደረገ እንዳልሆነ የተናገረው በጣም ኢምፖርታንት ነገር ነው። በቀላሉ እናየው አይገባም። በመጀመሪያ ፕሬዚዳንት ሙሉ አልተለቀቁም ገና። በአርበኞች ግንቦት ሰባት ስም የታሰሩ ብዙ እስረኞች ስቲል አሉ እና በዚህ ሂደት ውስጥ ይወጣሉ ብለን ተስፋ እናደርጋለን። ግን በትግራይ ውስጥ ያሉት እስረኞች አልተፈቱም የሚለው እና ቀጥሎ ደግሞ ገብሩ አብሮ ያለው በህወሓት አመራሮች አካባቢ እየተሰማ ያለው ሁለት ድርጅት ነው ወይ ያለው ያስብላል ያለው በጣም ኢምፖርታንት መልእክት አለው። ይሄን በተለይ በህወሓት ውስጥ የህወሓት አመራር ውስጥ ያሉና ይሄ በቀድሞ ሲጠቀሙ የነበሩ ሰዎች ይሄን ነገር ለማስቀጠልና የለውጥ ሂደቱን ለማስተናከል የሚያደርጉት እርምጃ አንዳንድ ጊዜ ሆን ብለው በትግራይ ህዝብ ስም የትግራይን ህዝብ ከሌላው እንትን ለማድረግ ሊጠቀሙበትም የሚፈልጉት ነገር አለ። አሁን ገብሩ ያለው መልእክት በጣም ኢምፖርታንት መልእክት ነው። የትግራይ ህዝብ እንደሌላው እየታሰረ የተለየ ሐሳብ ካለው እየተረገጠ ያለበት ሁኔታ ነው። ይሄ ሁኔታ ቢቀየርና እውነተኛ ዴሞክራሲያዊ ስርዓት ቢከበር የትግራይም ህዝብ ልክ እንደሌላው ኢትዮጵያዊ ልክ እንደሁላችንም መብቱ ተከብሮ የሚኖርበት አገር ነው የሚኖረው እና እነኚህ የጸረ ለውጥ ኃይሎች የሚመጣን የትግራይን ህዝብ እዛ ጨፍልቆ እናንተ ላይ የመጣ ለውጥ ነው የሚለው ነገር በፍጹም መስበር እንዳይዝ መከላከል አለብን። መስራት ካለብን ነገሮች አንዱ የትግራይን ህዝብ ህወሓት ነጥሎ ህወሓት ወይም ከህወሓትም ውስጥ ለውጥ የሚፈልጉ ኃይሎች አሉ። ከህወሓትም ውስጥ ይሄ እስካሁን ሲሄዱበት የነበረው አካሄድ እንደማያዋጣ የሚያውቁ ሰዎች አሉ። እነሱንም ጨምሮ ይሄ የሁላችንም እንደ አገር ሁላችንም በአንድ ላይ ነው ነጻነት የምናገኘው። ነጻነት ተከፋፍሎ ለአንድ ብሔር ለብቻ ለአንድ ለተወሰኑ ሰዎች ለብቻ የሚሰጥ ነገር አይደለም። ዴሞክራሲ ከመጣ ለሁሉም ነው። የተከፋፈለ ዴሞክራሲ ብሎ ነገር የለም። የተከፋፈለ መብት ብሎ ነገር የለም እና ይሄን ነገር በደንብ እንዲያውቁት ፈልጋለሁ የትግራይ ወገኖቻችን። አይ ቲንክ እና አቶ ገብሩም በዚህ ዙሪያ በደንብ በጣም አስቸጋሪ በሆነበትም ጊዜ በደንብ ይሰሩበታል ብዬ ተስፋ አደርጋለሁ። ይሄንን ካልኩ ሁለተኛው ይሄ ተስፋ ይሄ ወጣቶቹ ሜቢ ለነ እኔና ገብሩ እንሆናለን በሁለት አብዮቶች ውስጥ ያለፈን እዚህ ውይይት ውስጥ የመጀመሪያው አብዮት የ66 አብዮት ሲጀምር የነበረውን የተስፋ ሁኔታ እናውቋለን። ተስፋ እንዴት ብሩታል በሆነ መንገድ ሊቀለበስና ዳስት ሊሆን እንደሚችል ባይናችን አይተነዋል። ጥሩ ነገር ይመጣል ተብሎ ተስፋ የተደረገበት እንዴት አድርጎ ከስሞ ኢምፓክት በታሪክም ታይቶ የማይታወቅ እጅግ አስቀያሚ የሆነ ነገር ሊመጣ እንደሚችል በቀይ ሽብር ያየነው ይሄ ተስፋ ጥሩ ሆኖ እያለ መጠንቀቅ አለብን። ይሄ ነገር ገና መጀመሩ ነው። በዚህ ሂደት ውስጥ ብዙ ነገሮች ሊፈጠሩ ይችላሉ። አይ ቲንክ ሁላችንም መንፈሳችንን ቀይረን አካሄዳችንን ተካክለን ከዚህ በፊት በታሪክ የሰራናቸውን አይነት ስህተቶች ደግመን እንዳንሰራ ከዚህ በፊት አንድ አይነት አላማ አለን። ወጣት ምሁራን እርስ በርሳቸው ባደረጉት ግጭት ነው በመሀል ወታደር ገብቶ እንዲህ አይነት እልቂት ውስጥ የከሰሰን እና በተወሰነ ደረጃ በስነ ልቦናም ባካሄድን ባመለካከትም ራሳችንን በተወሰነ ደረጃ ገርሰን ይህችን የዚች ሀገር መከራ የሚያበቃበት እና ለሁላችንም የሚሆን ዴሞክራሲያዊ ስርዓት ሁላችንንም በእኩልነት የሚያይ ሀገር እንድንፈጥ ማድረግ ያስፈልጋል። ዝም ብሎ ተስፋ አድርጎ መቀመጥ ጥሩ አይደለም። ጥንቃቄ ይጠይቃል፣ ዝግጅት ይጠይቃል። ይሄን ቃል መሆን ያለበት ዋሽንግተንን ባደረግኩት ንግግር ያልኩት ነው። ጥሩ ነገሮች እየታዩ ነው። ይሄን ነገር ለመቀልበስ የሚሞክሩ ኃይሎች እንዳሉ ከዚህ በፊት ከነበረው የበደል ስርዓት ሲጠቀሙ የነበሩ ኃይሎች ይሄ እንዳይጠፋብን ብለው ነገሩን ለማጨናገፍ ህብረተሰቡን እርስ በርሱ ለማጋጨት የማያደርጉት ነገር የለም እና በከፍተኛ ጥንቃቄ ሊኬድ የሚገባበት ሁኔታ ነው ያለው። ከጥንቃቄው ባሻገር ደግሞ ህብረተሰቡ ይሄን ለውጥ ያመጣው ያ የህብረተሰብ ትግል ነው። ለሶስት ለአራት አመት ያለምንም ማቋረጥ መብቴን ነጻነቴን እፈልጋለሁ፣ ለሰው ልጅ መኖር እፈልጋለሁ፣ አገሬ ብዬ የምኖርበት አገር መንግስቴ ብዬ የማምነው መንግስት ያስፈልገኛል ብሎ ብዙ ደም የከፈለለት ብዙ ሰቆቃ የደረሰበት ህዝብ የገፋውና እዚህ ያመጣው እንትን ነው እና ይሄ ህዝብ አሁንም ዳር እስኪደርስ ድረስ እውነተኛ ዴሞክራሲያዊ ስርዓት የሚፈጠርበት ሂደት ላይ እስከሚመጣ ድረስ ይሄን ነገር ለመቀልበስ ወይም ለበበረዝ የሚደረጉ ሙከራዎችን ጠንቅቆ መጠበቅ አለበት። ይሄ ትግል ላይልቅ ይችላል፣ ሊመጣ ይችላል። እነ ዶክተር አብይ እነ ለማ እነ ገዱ ወይም ይሄ ለውጥ ኃይሎች የምንላቸው ሁሉ ይሄን ነገር ከዳር ለማድረስ የሚያስቡ ከሆነ ጊዜ ሳይወስዱ ቶሎ ቶሎ መውሰድ ያለባቸው እርምጃዎች አሉ። ይሄ ነገር እንዳይቀለበስ ለማድረግ መወሰድ ያለባቸው
አንድ ሁለቱን ይጥቀሱልን ዶክተር ብርሃኑ።
አንደኛው ቀደም ገብሩም ያነሳው ነው፣ አስቸኳይ ጊዜ አዋጅ ባለበት ወታደራዊ አገዛዝ ባለበት እውነተኛ ውይይትና ከፍተኛ ህዝብ ተሳትፎ ያለበት ከፍርሃት ነጻ የሆነ ውይይት ማድረግ አይቻልም። ይሄ አስቸኳይ ጊዜ አዋጅ ፍጥነት ሁኔታዎችን ከግምት አስገብቶ በተቻለ ፍጥነት የሚነሳበት ሁኔታ መፈጠር አለበት። ለዚህ ለበደል ምክንያት የሆኑት ይሄ የወታደር የሴኩሪቲ ሴክተሩ የአንድ ድርጅት የአንድ የፖለቲካ ወገንተኛነቱ ቀርቶ ለመላው አገር ከፖለቲካ እንትኖች ወጥቶ መላውን አገር የሚያገለግል ስርዓት እንዲሆን እርምጃዎች መወሰድ አለባቸው። የህግ ስርዓቱ ማንም ሰው ስልክ እየደወለ የፈለገውን ሰረው የፈለገውን ፍረድበት በሚልበት ሳይሆን በነጻነት ዳኞች ውሳኔ የሚሰጡበት መኖር አለበት። ከሁሉም በላይ ግን ይሄ እንዲፈጠር የምንፈልገው ስርዓት ቢያንስ በጣም ሰፊ ህዝብ ተቀባይነት ስለሚያስፈልገው ሰፋ ያለ አገራዊ ውይይት ከሚመለከታቸው ከፖለቲካ ኃይሎች ጋር ከሲቪክ ማህበረሰቡ ጋር እንዴት ብናረገው ነው ዘላቂ የሆነ ስርዓት ምንፈጥር ምንችለው የሚል ውይይት በቶሎ መጀመር አለበት ብዬ አስባለሁ። ይሄ የሚመጣውን ነገር ዘላቂ ተአማኒ የሚያረገውና የኔ ነው ብሎ ሊቀበለው የሚችለው እንደነኛ አይነት ብዙ አሉ። የዚህ አይነት በዝርዝር ተከቻቸዋለሁ በሌላ ንግግሬ ላይ ግን እንደነኛ አይነት ሜጀር ቶሎ መወሰድ ያለባቸው እርምጃዎች አሉና እነ ዶክተር አብይ ለማ ወደዛ የሚሄዱበት መንገድ መፈጠር አለበት። አዘርዋይስ ቅልበሳ ለሚፈልጉት ኃይሎች እድል መስጠት ይሆናል ብዬ ፈራለሁ።
መልካም ዶክተር ብርሃኑ አመሰግናለሁ። አቶ ገብሩ ወደ እርስዎ ልመለስ። በዶክተር ብርሃኑም በአቶ አበባውና በዶክተር አንማው የተባሉትንም ሰምተዋል። እስካሁን የታዩትን እርስዎ በልዩነት ያነሷቸው አሁንም ጥያቄ ውስጥ የሚገቡ ጉዳዮች አሉ? ከዚያ ባሻገር ግን የተደረጉትም እርሶም ጭምር አንዳች አዎንታዊ እርምጃ ተደርገው ሊወሰዱ ይችላሉ ያሏቸው እንዴት ከዚህ በበለጠ ወደሚፈለገው አቅጣጫ እንዲመሩ በተቃውሞ ጓይ የተሰለፋችሁም ሆነ በኢህአዴግ ውስጥ ያሉትን ጨምሮ ዶክተር ብርሃኑ ደጋግመው እንደሚሉት ይሄ ወደ ሰፋ ወደሚፈለገው አቅጣጫ ፈጥኖ ወደሚያደርስ የሁሉም የሆነች አገር ወደምትፈጠርበት የምትሉት አዝማሚያ መውሰድ ይችላል? የትኞቹ ላይ ምን ልታረጉ ትችላላችሁ የራሳችሁንም ኃላፊነትና እድሎች ጨምረው?
መልካም። አስቀድሜ አሁን ይታያለው ለውጥ እንዴት መጣ እንዴትስ ሊቀጥል ይችላል በሚለው ላይ ትንሽ አስተያየት ልስ። መጀመሪያ የለውጥ በመሰረቱ ህዝቡ ያደረገው ትግል ውጤት ነው። አሁን እያየ ነው ያለነው ሁኔታ። እንግዲህ ብዙ ጊዜ ህዝብ ታግሎ ለውጥ ሲሻ ገዢዎችም አንዳንዶቹ እሱን አይተው ለመለወጥ ይሞክራሉ፣ አንዳንዶቹ ደግሞ ለመለወጥ ሳይሞክሩ እንዲሁ ከህዝብ ጋር ተጋፍጠው ይጠፋሉ። ስለዚህ ይሄ በኢህአዴግ ውስጥ በተወሰነም ደረጃ በተወሰነው ክፍል ልበል እንግዲህ እየተያየ ያለው ለውጥ ከዚህ የህዝቡ የለውጥ ፍላጎት የመነጨ ነው ብዬ ነው የማምነው። ይሄ ደግሞ ባለፉት 2-3-4 አመታት ብቻ ሳይሆን ላለፉት አመታት 20 አመት ነው ከዛም በላይ ያደረገው የህዝብ ትግል ውጤት እየተደመረ መጥቶ ባለፉት 2-3 አመታት ደግሞ ከፍ ወዳለ ደረጃ የደረሰበት ነው። በዛም ወቅትም በሁሉም ልበል እችላለሁ እንግዲህ ጎልቶ የታየው በኦሮሚያና በአማራ ክልል ሊሆን ይችላል። በሌሎች አካባቢዎችም ጭምር ግን ከፍተኛ እንቅስቃሴና ተቃውሞ ነበር በስርዓቱ ላይ። የዚህ ግፊት ህዝቡም እንደ ድሮ ለመቀጠል አልፈለገም፣ ኢህአዴግም እንደ ድሮ መቀጠል የማይችልበት ሁኔታ ስለተፈጠረ ያው ለዚህ ለውጥ ይሆናል ብሎ የመረጠው መሪ ይህ አመራር ሲመረጥ ግን ድምፁም እናውቀዋለን የተገኘው ድምፅ እንደ ድሮው ዩናኒመስ ሙሉ በሙሉም አይደለም፣ እንዲያውም ትልቅ ሊባል የሚችል ማጆሪቲም አይደለም። 108 ነው መሰለኝ የተገኘው ድምፅ። ሌላው ይህን አዲስ መሪ አልመረጠም ማለት ነው። ስለዚህ በዛም በሁለት በኩል ለውጥ በሚፈልገውና ለውጥ በማይፈልገው መካከል ያለው ልዩነት በግልጽ የሚያሳይ ጉዳይ ነው የሚሆነው። እንግዲህ ከዛ በኋላ የተለወጡ ነገሮች ሊኖሩ ይችላሉ። እስከ ዶክተር አብይ ምርጫ ግን ይሄ ኢህአዴግ የሁለት ጎራዎች ወይ የሁለት ኃይሎች ፍጥጫና ቅራኔ እንደነበር የሚያመለክተን ሆኖ ይታየኛል። ውጤቱ ግን የኢትዮጵያ የረጅም ጊዜ ትግል ነው። ዋናው ነገር ቅድም ዶክተር ብርሃን ተናግሮታል። እንግዲህ እኛ እንደ ፖለቲከኞች ብዙም ልምድ አልፈናል፣ ተመክሮም አይተናል። ለውጥ በእውነት ለውጥ የሚሆነው መቼ ነው የሚለው ነገር ነው። አሁን ተስፋዎች አገሪን የማረጋጋት ጉዳይ ምንድነው በኢትዮጵያ የሚፈልገው ነገር የሚለውን ነገር በመግለጽ በኩል ዶክተር አብይ ገልጸውታል። ይሄ ነው የተደረገው ያለው ስካውን ድረስ የተወሰኑ እርምጃዎችም ወስደዋል። በተለይ እስረኞች የመፍታት ጉዳይ ትልቅ ፋይዳ ያለው ሆኖ ይታየኛል። እነዚህ ጅምሮች ናቸው ነው የምላቸው። ያደግ በእውነት ለለውጥ ከተዘጋጀ በቅርቡ ጉባኤ ይኖራል። በዛ ጉባኤ የትኛው ኃይል ነው ወልቶ የሚወጣው የሚለው ነገር መታየት ያለበት ይመስለኛል። ለምን
የኢህአዴግ ጉባኤ ነው የሚሉት አቶ ገብሩ?
አዎ የኢህአዴግ ጉባኤ። ይሄ አሁን የዶክተር አብይ ኃይል ፕሮግራም ሆኖ ፖሊሲ ሆኖ ተቋምን የሚለውጥ አስተሳሰብ ሆኖ ይወጣል ወይስ አይወጣም? ያን የሚታይ ይሆናል። ባለፈው ጊዜ ይሁት እንግዲህ የትናንቱ ኢንተርቪው ያዳመጥኩት የዶክተር ዘገም ኢህአዴግ የሚመራበት አንድ መርህ አለው ይለዋል። አይዲዮሎጂ ማለት ነው አቤታው ዲሞክራሲ የሚለው። ግን አሁን እየተከደ ያለው ግን ከዚህ ተጻራሪ ኒው ሊበራል አስተሳሰብ ነው እየተራመደ ያለው ነው ያለው። እንግዲህ ትንንቁ እነሱ እንደሚሉት ማለት ነው በኒው ሊበራል ዶክተር አብይ ማለት ነው በትክክል ተረጉመው የሊበራል አስተሳሰብ ያረመዱ ነው። ስለዚህ ኢህአዴግ በአይዲዮሎጂ በርዕዮተ ዓለም ደረጃም ለይቶለት ገና አልወጣም። ከዛም በላይ ይሄ የርዕዮተ ዓለም ለውጥ ከተደረገ በኋላም በፖሊሲ ደረጃም በህግ ደረጃም የሚጠበቁ ነገሮች አሉ። ይሄ ነው እንግዲህ በአንድ የኢትዮጵያ ችግር በአንድ ፓርቲ ብቻ መግፋት ስለማይቻል ሁሉም ባለድርሻ ፓርቲዎችና ወገኖች ተሳትፈው አንድ የሆነ ለሁላችንም የሚያስማማ ፍኖተ ካርታ ያስፈልገናል የምለው ለውጥ ሲባል ህዝቡ የጠየቀው ከመጀመር ነው መጀመር። እንግዲህ በዚህ ለውጥ ያየነው ነገር አለ። ጽንፍም ታይቷል። ህዝብ ለህዝብ የሚያጋጩ፣ ክልል ከክልል የሚያጋጩ፣ ህዝብን የሚያፈናቅሉ ሁኔታዎችም አይተናል። በአመለካከት ደረጃም የጽንፍ አስተሳሰቦች ተመልክቻለሁ። ይሄ አሁን አልፎ አልፎም እየተራመደ ያለ ሁኔታ ስለሆነ ይሄን ትተን አገራችን እኛ የምንጠቀመው ህዝብ የሚጠቀመው ህዝብ ያነሳ መሰረታዊ ነገር ይሄን ጽንፍ ትተን ከአሁን ወዲያ እንዴት ነው ወደፊት መሄድ መቀጠል የምንችለው የሚል ለሁላችንም የሚበጀን ዲሞክራሲያዊ መንገድ ነው። ስለዚህ ዲሞክራሲን በደንብ አስረግጠን በቃል ብቻ አይደለም መስለኛል የተቋም ለውጥ ይፈልጋል፣ የፖሊሲ ለውጥ ያስፈልጋል፣ የአይዲዮሎጂ ለውጥም ያስፈልጋል። እነዚህ ሶስት የተቀናጁ ለውጦች ኖረው ለሁላችንም እንግዲህ መጨረሻው ማሰሪያው ህዝቡ ነጻና ፍትሃዊ ምርጫ ያድርግ። ሲፈልግ 100% ኢህአዴግን ይምረጥ፣ ሲፈልግ ሌሎችን ፓርቲዎች ይምረጥ። ይሄ ከተደረገ መጨረሻው ማለቴ ነው እንግዲህ በስልጣን ለመቆራቆስ አይደለም ዋናው የምንሄደው። ህዝቡ በራሱ የሚወስንበት ሁኔታ ፈጥረን ህዝቡ መርጦ የፈለገውን በሚመጥበት ሁኔታ ከፈጠርን ኢትዮጵያ በሁሉም መስክኔ ወደፊት ትመጣለች የሚል አስተያየት አለኝ። በተጨባጭ ሁሉም መፈጸም ያለበት ይመስለኛል። ከዛ ወዲያ ህዝቡ ወሳኝ ከሆነ ሁሉ ነገር ቀላል ሆኖ ይሰማኛል። ለውጥ የማምጣት ጉዳይ ቀላል ሆኖ ይሰማኛል።
መልካም አቶ ገብሩ አመሰግናለሁ። የለውጥ ጅምሮቹ ዘለቄታ ተቋማዊ መሰረት ያለው ሂደት እንዲኖር ለውጡ ያመለካከትና ከዚያ የሚመነጭ የፖሊሲ ቅርጽ እንዲኖረው አጥብቀው አንስተዋል። ተናጋሪውን ቀደም ብሎ የተቀሷቸውን ዶክተር ደብረጽዮንንም ሆነ ሌሎች ከፍተኛ የቀድሞ አመራሮችን ለተጨማሪ ማብራሪያና ቀጣዩን አቅጣጫ አስመልክቶ ላላቸው አስተያየትን ጋብዛለን። አቶ አበባው በቀጥታ ወደርሶ ልመለስ። ፈተናዎቹ በከፊልም ቢሆን አለፍ አለፍ ይያሉ በተለያዩ ተናጋሪዎች ተነስተዋል። እርሶ ቀድም ጀመር አድርገውት ነበር። ዋና ዋና የሚመስሉት ዛሬ ይመጣል ተብሎ የሚፈልገው ለውጥ ያ ዲሞክራሲ በኢትዮጵያ እንዲሰፍን የሚፈልግበት ሁኔታ እንቅፋት ሊሆኑ ይችላሉ የሚሏቸው ፈተናዎች የትኞቹ ናቸው ለርሶ?
አድማጮች ውይይቱ አላበቃም። ተከታዩን በመጪው ሳምንት ፕሮግራማችን እናቀርባለን።